Gambino POA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንኳን ለ125ኛው የአድዋ ድል በዓል አደረሳችሁ እያልን ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ የካቲት 23 2013 ዓ.ም የጋቢና ቪኦኤ መሰናዶን ጀምረናል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። 125ኛው የአድዋ ድል በዓል በደማቅ ሁኔታ ተከብሮ ውሏል። ክብረ በዓሉን በተመለከተ ዘገባዎች ይኖሩናል። የአካባቢ ጥበቃን መሰረት አድርጎ ከዛፍ ምርት ነጻ የሆነ የወረቀት ማምረቻ ጥቅል አምራች የሆነ ተቋም መስራች እንግዳም አለን።
ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረና እንዴት ፕላስቲክ ሪሳይክሊንግ ይላልኝ ወደ ወረቀት እንደተገባው ከዛ ነው።
የዛፍሪ መስራችና ዋና ስራ አስፈጻሚ ቤተልሔም ደጀኔን የሰማነው በምሽቱ ተሞክሯን ከጋቢና ቪኦኤ ጋር አጋርታለች። በሌላ በኩል ግራቲቲዩድ ኢኒሼቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ በግለሰቦችና በማህበረሰቦች መካከል ያለን መልካም ወዳጅነት ይዳብር ዘንድ የምስጋና ባህል ይስፋፋ ዘንድ የሚሰራ ተቋም ነው። የዚህ ተቋም መስራችም እንግዳችን ሆኗል።
ለበጎ ነገር ዕውቅናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው።
የሰማችሁት አቶ ግርማ ቢሻውን ነው። በምሽቱ ይደመጣል። የሙዚቃ ምርጫም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ አብረናችሁ እንቆያለን። አብራችሁን ስለምታመሹ በቅድሚያ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። በዓለም ዙሪያ የአዲስ የኮሮና ቫይረስ ተያዦች ቁጥር ከሰባት ሳምንት በኋላ ለመጀመሪያ ጊዜ ከፍ ማለቱን የዓለም የጤና ድርጅት አስታውቋል። የቫይረሱ ስርጭት እንደገና ከበድ ባለመጠን ሊያሻቅብ እንደሚችልም ባለሥልጣናቱ ስጋታቸውን ገልጸዋል። የድርጅቱ የኮቪድ-19 ቴክኒካዊ ክፍል ኃላፊዋ ማሪያ ቫን ሃርሆቭ በጄኔቫ የድርጅቱ ዋና ጽሕፈት ቤት ባደረጉት ገለጻ ቫይረሱ ድሉን ከሰጠነው እንደገና ሊያንሰራራ እንደሚችል አውቀን መጠንቀቅ ይገባናል ብለዋል። የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም በበኩላቸው በአራት የዓለም አካባቢዎች በሰሜንና ደቡብ አሜሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ የቫይረሱ አዲስ ተያዦች ቁጥር እያሻቀበ መሆኑን ገልጸዋል። ይህ ቢያሳዝንንም አያስገርመንም ያሉት ዶክተር ቴድሮስ ለቫይረሱ ስርጭት ማሻቀብ አንዱ ምክንያት ወረርሽኙን ለመቆጣጠር የተወሰዱ እርምጃዎች መርገባቸው መሆኑን ጠቅሰዋል። አፍሪካ ውስጥ የዓለም የጤና ድርጅት የኮቪድ-19 ክትባት ማዳረስ መርሃ ግብር ኮቫክስ ባደረገው ጥረት አማካኝነት የክትባት ዘመቻ ተጀምሯል። ትናንት ሰኞ አይቨሪ ኮስትና ጋና የጤና ሰራተኞችንና በስራቸው ባህሪ ምክንያት ከስራ ገበታቸው መለየት የማይችሉ ሰራተኞችን መከተብ ጀምረዋል። አገሮቹ የክትባት ዘመቻቸውን የጀመሩት ባለዝቅተኛና መካከለኛ ገቢ ሀገሮች የኮቪድ-19 ክትባት ማግኘታቸውን ለማረጋገጥ የተመሰረተው ኮቫክስ በሰጣቸው የአስትራዜኒካ ክትባት መሆኑ ታውቋል። የጋና ፕሬዚደንት ናና አኩፎ አዳ ከኮቫክስ ያገኘነው ክትባት ሀገራችን የስራ እንቅስቃሴዎቿን እንደገና እንድትቀጥልና ኢኮኖሚዋን መልሳ እንድትገነባ አዲስ ምዕራፍ ከፍቶልናል ብለዋል። የተባበሩት መንግስታት በጦርነት ግጭት እየታመሰች በምትገኘው የመን ሕይወታቸውን ለማትረፍ ለሚጣጣሩ 16 ሚሊዮን ሰዎች የሚውል የ3.85 ቢሊዮን ዶላር እርዳታ እንደሚያስፈልግ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ምንም የምናባክነው ጊዜ የለንም ይላሉ። ረሃብ በየመን ላይ እየወረደ ነው። በዚህ ዓመት 16 ሚሊዮን የሚሆኑ ሰዎች የሚላስ የሚቀመስ አይኖራቸውም። ገና ከወዲሁ እንኳ 50 ሺህ የሚሆኑ የመናውያን ሕይወታቸውን ከሚነጥቀው የረሃብ አደጋ ላይ እንደወደቁ ተነግሯል። ዋና ጸሐፊው በአሁኑ ወቅት በዓለም እጅግ የከፋው ይህ የሰብአዊ ቀውስ በሕፃናት ላይ እየተገለጸ ነው በማለት እንዲህ ብለዋል። ዛሬ በየመን ሕፃን ሆኖ መገኘት ማለት በተለየ ገሃነም ውስጥ እንደመገኘት ነው። በየመን ሕፃናት ታርዘዋል። በዚህ ዓመት ወደ ግማሽ የሚጠጉ የመናውያን ሕፃናት ከምግብ እጦትና ከእሱም ጋር ተያይዞ በሚመጣ ህመም ይሰቃያሉ ብለዋል።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። የአድዋ ድል 125ኛ ዓመት የታሰበበት ልዩ ስነስርዓት በተለያዩ የኢትዮጵያ ክፍሎች በዛሬው ዕለት ተከናውኗል። በተለይም በኢትዮጵያ መዲና አዲስ አበባ ፒያሳ በሚገኘው የአጼ ምኒልክ ሐውልት ዙሪያ እንዲሁም በመስቀል አደባባይ የተሰባሰቡ ነዋሪዎች ቀኑን ዘክረውታል። ዘጋቢያችን ፀሐይ ዳምጠው በመስቀል አደባባይ የነበረውን አከባበር ይዘት ታጋራናለች።
ለዛሬው የአድዋ ድል ክብረ በዓል ከወሩ መጀመሪያ አንስቶ በአገሪቱ የተለያዩ አካባቢዎች የጀግኖች ገድል ሲዘከር ቆይቷል። ዛሬ የካቲት 23 በዓሉ በደማቅ ሁኔታ ተከብሯል። ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት የአዲስ አበባ አከባበር ላይ ቁጥሩ የበዛ ሰው ተገኝቷል። የአድዋ ድል ኢትዮጵያውያን ያለ ልዩነት ተሰልፎ ኢትዮጵያን ያስከበሩበት መሆኑን ያስታወሱት ፕሬዝዳንት ሳህለወርቅ ሁሉም ነገር ከሀገር በታች ነው ብሏል።
አፍሪካን የመቀራመት የአውሮፓውያን ቅዠት እውን ቢሆን ዛሬ መላው ጥቁር ሕዝብ አንገቱን ቀና የሚያደርግበት ታሪክ አይኖረውም ነበር። ዛሬ ያለው የኢትዮጵያና የኢትዮጵያውያን መልካ ምድራዊ ገጽታ፣ ወግ፣ ባህልም ሆነ ቋንቋ የዛሬው መልክ ሊኖረው ባልቻለ ነበር። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። የአድዋ ድል ምስጢሩ ኢትዮጵያውያን የነበራቸው አንድነትና መተሳሰብ፣ ጽናትና አይበገሬነት፣ ከሁሉም በላይ ደግሞ ለኢትዮጵያ የነበራቸው ፍቅርና ታማኝነት ነው። ይህንን ዘላለማዊ ማድረግ ይኖርብናል። ኢትዮጵያ ከግለሰብ፣ ከቡድን፣ ከፖለቲካ ፓርቲ ወዘተ በላይ መሆኗ ላይ የማይደራደሩ ነበሩ። ዛሬም ማንም ይሁን ምንም አይነት ነገር ከኢትዮጵያ በታች መሆኑን አምነን ለሀገራችን ሰላምና ልማት በጋራ መቆም ይኖርብናል። እንደ ዜጋ ተከብረን አንገታችንን ቀና አድርገን ልንሄድ የምንችለው ኢትዮጵያ እስከ ኖረች ድረስ መሆኑን ምን ጊዜም ቢሆን ብጅታ ሊኖረን አይገባም።
የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ሲናገሩ ትውልድ ዘመን ተሻጋሪ ታሪክ ለመስራት እንዲተጋና ደሃ የሚለን መጠሪያ ለማጥፋት ለተቀን እንዲጥር መክረዋል።
በያለንበት ሙያ ዘመኑ የሚጠይቀውን መስዋዕትነት ለመክፈል መዘጋጀት አለብን። ፍቅርንና ወንድማማችነትን፣ ህብረትንና መደጋገፍን ከቀደምት ጀግኖች አባቶችና እናቶቻችን በተጨማጭ መማር አለብን። ይህ ትውልድ በድህነትና በልመና አንገቷን የደፋች አገሩን ተግቶ በመስራት ነፃ ማውጣት አለበት። በየዘመኑ ጀግና ይፈጠራልና የዚህ ዘመን ጀግና ደግሞ ድሃ የሚለውን ስም ለማጥፋት ሌት ተቀን የሚሰራና አገሩን የሚገነባ ነው። ኢትዮጵያ በልማትና በብልጽግና ሸማ የሚያጎናጽፍ ታታሪና ደፋር ዜጋ ሲኖራት እጅግ ታድጋለች።
የኢትዮጵያ ጥንታዊ አባት አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ የዳሰ ግድብን ግንባታ ለመጨረስ ትኩረት አድርገን እንስራ ስሉ ተደምጧል።
አገራችን ኢትዮጵያ እንደሚታወቀው የሚቀናባት፣ ሊወርሷት የሚፈልጉ ከግራና ከቀኝ የተሰበሰቡባት አገራችን ኢትዮጵያ ብዙ መከራ እያሳለፈች ነው። ህዳሴ ግድባችንን እንደጀመርነው እንጨርሰዋለን። ወደፊታችን በኢትዮጵያ ውስጥ ምርጫ ይኖራል። ያንን ምርጫ ህዝቡ በሰላም በጥሞና ምርጫውን ማካሄድ ይኖርብናል።
የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አድዋ የአሸናፊነትና የአይበገሬነት ምልክት ነው ብሏል።
ከአድዋ መማር ያለብን እንደ አባቶቻችንና እናቶቻችን ያችን መተካ የሌላትን ውድ ሀገራችንን አንድ ሆነን ማስከበርና ማሻገር ሲሆን ይህም ውስጣዊ አንድነታችንን አጠናክረን በጋራ ጠላት ላይ በጋራ በመዝመት የጋራ አገርን መገንባትን ይጠይቀናል። ስለሆነም የጋራ ጠላታችን የሆነውን ጥላቻ፣ ቂም፣ በቀል፣ መናናቅ፣ ጣት መጠቋቆም፣ መጠላለፍ፣ መከፋፈልን፣ የእልህ ፖለቲካ ቁማርን፣ የጠቅላይነትና አግላይነት አስተሳሰብን፣ አልዋልታውን ትተን የመፍትሄው አካል በመሆን ይህንን የተግዳሮት የበዛበትን ጊዜ በጋራ ለማለፍ ከዳር እስከ ዳር እጅ ለእጅ ተያይዘን በአንድነት መቆም ይኖርብናል።
የአሜሪካ ድምጽ ያነጋገራቸው አባት አርበኞችና ተማሪዎች አድዋ የነጻነት ተምሳሌት መሆኑን አግልቷል።
የድሮ አባቶቻችን በጦርነት ከጣሊያን ጋር ባረጉት ጦርነት ነጻነት ሰጥተውናል። በጥቁር ሆናችን እንድንኮራ ያረጋን ጓደኛ ከኛ የሚጠበቀው አሁን በዛብ ሃይማኖት ሳንከፋፈል አንድ ሆነ እንደ እነሱ ጦርነቱ ያሸነፉት አንድ ሆነ ስለሆነ እኛም አንድ ብንን ብዙ ነገሮችን ችግሮችን ማለፍ እንችላለን ብዬ አምናለሁ።
ሙላት በስፋ እባላለሁ። የሸዋ ኦሮሚያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። አድዋ የጥቁር ህዝብ የነጻነት ተምሳሌት ናት። አድዋን ስናስብ የኢትዮጵያ ህዝብ ድልን የተቀዳጀበት የጦር ሜዳ ድል ነው።
የዛሬ 125 ዓመት በ1888 ዓ.ም የጣሊያን ወራሪ ኃይል ኢትዮጵያ በቀኝ ለመያዝ ያዘመተው ሰራዊት አድዋ ተራራ ላይ ድል ሲመታና በወቅቱ ዘመናዊ የነበረ አንድ የአውሮፓ ጦር በአፍሪካዊ ኃይል ሲሸነፍ የመጀመሪያ በመሆኑ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የዓለም ጥቁር ህዝቦች የነጻነት ፋና እየተባለ ይጠራል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ እናመሰግናለን። ከጋቢና ቬጋናችሁ አላችሁት። ወደ ተከታዩ ዘገባ ደግሞ እንለፍ። ዛፍሪ ከሶስት ዓመታት በፊት በቤተልሔም ደጀኔ አማካኝነት የተመሰረተ ለወረቀት አምራች ድርጅቶች ወረቀት መስሪያ የሚያገለግል ጥቅል ወይም ፐልፕ ሙሉ ለሙሉ ከግብርና ተረፈ ምርቶች የሚያመርት ተቋም ነው። ከአምስት ዓመታት በፊት በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሀሳብ ወጣኝ ቤተልሔም ደጀኔ በዋናነት በአካባቢ ጥበቃ ላይ ትኩረቷን ያደረገች ሲሆን ሙሉ ለሙሉ ከዛፍ ምርት ነጻ የሆነና በተጨማሪም ለአነስተኛ ገበሬዎች ተጨማሪ የገቢ ምንጭ ሊሆን የሚችል ምርት ይዛ መቅረቧን ትናገራለች። በአሁኑ ሰዓትም ከአጋር መስራቿ ቤተልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካቸውን እያቆሙ ይገኛሉ። ከድርጅቱ አጋር መስራችና ዋና ስራ አስፈጻሚ ቤተልሔም ደጀኔ ጋር ቆይታ ግ የነበረ ዘገባው ቤተልሔም ይህንን ሀሳብ እንድትጀምር ከገፋፋት ገጠመኝ ይጀምራል።
ተማሪ ነበርኩኝ ዛኔ። ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አትክልት ተራ አብረን ሄድ ነው። ያው አትክልት ተራ አትክልት ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁት ባረሙ በጣም የተለያየ ነበረ። ሚጡ ፎቶች ከለርፉል የሆነ ነገር ምናምን ነበር ኤክስፐክት ያደረግኩት፣ ግን ተቃራኒ ነበረ። በጣም ቆሻሻ ነበር ዝንጃ የደነገጥኩበት እና በቃ ኢሚዲየትሊ እዛው ላይ ምንድን ነው ማድረግ የሚቻለው ላይ ማለት ማቅዳት የልም ቦታ ማቅዳት እንደገና ያለን ወይስ ደግሞ ወደ ምን መጠቀም ይቻላል የሚለውን ኢሚዲየትሊ ነው እዛው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት ለመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል። ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስኜ በብዙ ፋይናንስ ጠይቅ ነበረ። ምንም አላውቅም ነበር፣ ምንም ከየት እንደሚጀምር ምን እንደሚደረግ አላውቅም። አይዚስ ሌላ አደረገ። ከዛ ቀጥዬ ላይክ እስኪ አንዱን ቆሻሻ እንዴት ማኔጅ ማድረግ እንደምችል የሚለውን ደግሞ ፌል ሲያደርግ ይህ ትምህርት ቤት ሲያልቅ ሙሉ አመት የተማርሽበት ፈተና ወረቀቶች እዛ ብዙ የወረቀት እንትኖች ክምችት ይኖራል፣ አይፈለግም ይጣል ማለት ነው። ብዙ ጊዜ ቤት ውስጥ ማአት ወረቀት ነበረ ሳመለ ሳይ እንዴ እኔ ራሴ ከቤት ሳልጀምር ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረ እና እንዴት ፕላስቲክ ሪሳይክሊንግ ብዬ ላለ ብዬ ወደ ወረቀት ኢንዱስትሪ ከገባው ለዛ ነው።
ለአካባቢ ደህንነት ሲባል ከዛፍ ምርት ነጻ የሆነና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍቷቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች።
እኛ የምናመርተው ሁለት ነገር ነው። አንድ ፐልፕ ይባላል። ፐልፕ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከፐልፕ ደግሞ ጥቅል ወረቀት እንሰራለን። በትልቅ ሮል ይጠቀልል ነው አንድ ሆንም ምናምን ሊሆን ይችላል። አንዱ ጥቅል ያንን ፋብሪካዎች ውስጥና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል፣ የሚቀይሩ ኤንቨሎፕ ሊሆን ይችላል። ያንን ውስጥና ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ የእኛን ፕሮዳክት ሲጠቀሙ 100% ኤኮ ፍሬንድሊ የሆነ ምርቶችን ማውጣት ይችላሉ ማለት ነው። ቀጥታኛ ለፋብሪካዎች ነው የሚሸጠው ወረቀትን ማለት ነው። ማንኛውም ፋይበር ያለው ነገር ወረቀት ሊሆን ይችላል። ያንን ኮንሰፕት ካወቅኩኝ በኋላ የመጀመሪያው በካቤት ቤት ውስጥ ባለ ኢኩዊፕመንት ኤክስፐሪመንት ማድረግ ጀመርኩ። የሚባል ቤት ውስጥ ማለት ነው። የተለያየ ነገር አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብም ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ጋታ ጋዘር ማድረግ ትችላለች። ቤትንባ በጁስ መስቀያ ማሽን እየተችፈን እየቀቀልን በብረብስ ምናምን ላይክ ይሄ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ነው። ታክ በፊት ወዳክስ ይሰራ ነበረ ብሎ እንደ ፖስት ካርድ እንደዚህ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የሌለው እንጂ ሌሎች ሀገሮች ላይ የተሞከረ በትላልቅ ፋብሪካ ደረጃ የሚሰራ ኮንሰፕት ነው። ስለዚህ ያው ያንን አዳፕት ያደረግነው እየደጋገምን ከዛ ወደ ላብራቶሪ ቴስቲንግ ፑሽ አድርገን ያው አሁን ፋይናል ያለው ስቴጅ ላይ ደርሰናል። ሌላ ትልቁ ቻሌንጅ ደስ የነበረው ፋይናንስ ነበር። ትልቁ ነበረው ማሽን ከውጭ ማምጣት ነበር። ምንድን ነው ያደረግነው? ማሽን ከውጭ ከምናመጣ እንደገና ደግሞ የሚመጣው ማሽን መጥቶ ስናመርት ያለው ፕሮሰስ ላይ ራሱ በጣም ብዙ ውሃ እንጠቀም ያደርገናል። በጣም ብዙ ኤነርጂ እንድናወጥ ያደርገናል። ዌስት አለው። ምን የራሳችን ማሽኑን ዲዛይን ማድረግ የምንችልበት ሚ አንተጠን ብለን ፋይንሊ ምንድን ያደረግነው ማሽኑ ዲዛይን ተደርጎ አልቋል። እዚህ ሎከል ሙሉ በሙሉ ማሽኑ ሀገር ውስጥ ነው የሚመረተው።
ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረክታልም ትላለች።
መጀመሪያ ከእንጨት እንሰራም ብለን ስንወስድ ግዴታ ሌላ ኦልተርኔቲቭ ማግኘት ነበረብን። ካገኘናቸው ሁሉ አማራጮች በደስ ገነባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትን አለ እዛው መሬት ላይ ማለት ነው። በፊት ይቃጠል ነበር፣ እዛው ነበር የሚያቃጥሉት። ማንሳት መሬቱንም ፈርታይል እንዲያደርግላቸው ያቃጥሉት ነበር። በፊት የነበራቸው ትሬንድ ነው ማቃጥሉን። ደግሞ በእርግጥ መንግስት ከልክሎ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉ፣ ግን ምንድን ነው የሚያደርጉት እዛው ላይ ይፈሉታል። ያው አፈሩን ፈርታይል እንዲያደርግላቸው ነው የሚፈልጉት። ስለዚህ ያ ምንድን ነው ያደረግነው እነሱን ለማሳመን ፋክቶች አደረግናቸው። አንደኛ ነገር ለእነሱም ለእኛ በሚሸጣቸው እንደ ተጨማሪ እንካም ይሆንላቸው። ሁለት ደግሞ የእኛ የምርት ፕሮሰሳችን ላይ ምንድን ያለው ካመረትን በኋላ መጨረሻ ላይ ወይ ፕሮዳክት አለ ብላክ ሊከር የሚባል ፈሳሽ እንትን ነው፣ ግን ከፈሳሹ የሚወጣ ዝቃጭ አለ ቀረው ማለት ነው። ያ ዝቃጭ ምንም አይነት ኬሚካል አይኖረው፣ ኦርጋኒክ ፈርቲላይዘር ነው መልሶ ለገበሬዎቹ ማለት ነው። ምንድን ነው ያደረግነው የምንፈልገውን ፋይበራችን ኤክስትራክት እናደርግና አውጥተን መልሰን በነፃ ፋሶች ሲፈጠር ነው። በፎከስ ያደረግነው ትናንሽ ገበሬዎች ላይ ነው። ስራ ስንጀምር ከነሳን የምንሰራው ማለት ነው።
የዛፍሪ አጋር መስራች ቤተልሔም ደጀኔ እንደ ኤሮፓያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድ ስታርና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ አመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቤተልሔም ደጀኔን ከአሜሪካ ድምጽ ጋር ለነበራት ቆይታ እናመሰግናለን። አድማጮች፣ የዚህ ቃለ መጠየቅ ረዘም ያለው ክፍል በእሁድ ምሽት የሚደመጥ ይሆናል። ግራቲቲዩድ ኢኒሽቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ በግለሰቦችና በማህበረሰቦች መካከል ያለ መልካም ወዳጅነት ይዳብር ዘንድ፣ የምስጋና ባህልን ይስፋፋ ዘንድ የሚሰራ ተቋም ነው። የተቋሙ መስራች ለበርካታ ዓመታት በእንግሊዝ ሀገር የኖረው ግርማ ቢሾ ነው። ግርማ ሰዎችን ለመልካም አመለካከትና ሰላማዊ ጉርብትና እንደሚያበቃ የሚያምነውን ባህል የሚደግፈውን ተቋም ለመመስረት ያበቁትን ምክንያቶችና ተያያዥ ጉዳዮችን ለሀብታሙ ስዩም አጫውቶታል። የዛሬ ቆይታቸው የሚጀምረው የምስጋና ባህልን ምንነትና ጠቀሜታዎች ግርማ ከሚያስረዳበት ነው።
የአመስጋኝነትን ባህል ስንል በእኔ አመለካከት ሰዎች ስለሚያሳዩን በጎነት ቅጽበታዊ የምስጋናን ምላሽ ከመስጠት ያለፈ እንደሆነ ነው የማስበው። እና የአመስጋኝነትን ባህል ብለን ስንል ለበጎ ነገር እውቅናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው። እና ይህንን አመስጋኝነት ባህል ወይም ግራቲቲዩድ ኢኒሽቲቭ እንድንጀምር ያነሳሱን ጉዳዮች ቢ ሶስት ወይ አራት ነገሮች ናቸው ብዬ አስባለሁኝ። አንደኛው ያው እንደምታውቀው በምንኖርበት በዚህ በዌስተርኑ ዓለም የሆነውን ጉድለት ያለበትን የተበላሸውና ደካማ ጎን በማየትና ውቅና በመስጠት ላይ የገነነበት ባህል ነው ያለው እና ይህ ባህል ደግሞ በግለሰቦች በቤተሰብና በማህበራዊ ውስጥ ያመጣው በጎ ያልሆነ ጫና አለ እና ያንን ከመገንዘብ የተነሳ ነው በተለይ እኔ በምኖርበት በብሪተን ውስጥ ለመጀመሪያ ያነሳሳን ማለት ነው። ሁለተኛው ደግሞ በግል ህይወት ላይ የሚያመጣው ጫና ማለት ብቸኝነትን፣ ደስተኛ አለመሆንን፣ ተጣራጣሪነትን፣ ሰዎችን ባየነው ጉድለት መነጽር ከማየት የተነሳ የሚመጡ ችግሮችን ከማስተዋል እንደገናም ደግሞ በማህበራዊ ህይወት እና በማይግራንት ኮሚኒቲ መካከል ያለው መከፋፋት እንዲያየልና ጥላቻንና መናናቅን አልፎም ተርፎ መጎዳዳት ላይ እንዲደርስ አድርጓል። ይሄ በጎ ያልሆነውን ነገር ላይ ያተኮረ እይታ። ሶስተኛው ምክንያት ደግሞ የአእምሮ ህክምና አዋቂዎች እንደሚናገሩት ሰው በቀን ውስጥ ከሚያስባቸው ሀሳቦች 70% ክፉ ወይም ጥሩ ያልሆኑ ገጠመኞቹ ላይ ያተኮረ እንደሆነና ይህ ደግሞ በሰው ስነልቦናዊ ህልውና ላይ ሊያመጣ የሚችለው ተጽዕኖ ቀላል ካልመሆኑ የተነሳ ይህንን ለማሸነፍና ጤናማ ስነልቦና ህልውና ለመፍጠር ሰው ለበጎ ነገር እውቅናን መስጠትን ሆን ብሎ ሊለማመዱ የሚገባ ተግባር ስለሆነ ነው ማለት ነው። እና ብዙ ጥቅም ስላለው ከዚህ የተነሳ ነው ይህንን ግራቲቲድ ኢኒሽቲቭ የጀመርነው።
እንግዲህ የምስጋና ባህልን በማስፈን የሚገኘውን ግላዊና ማህበራዊ ጠቀሜታዎች ቀደም ብለህም ጠቃቅሰልናል። አንተ በአሁኑ ሰዓት በእንግሊዝ ሀገር ነው የምትኖረው። በምዕራቡ ዓለም እና በሀገራችን ያለውን የምስጋና ባህል የማነጻጸር እድሉን ያገኘህ ይመስለኛል። ተመሳሳይና የተለያዩ የምስጋና ጽንሰ ሀሳቦችን ማንሳት እንችል ይሆን? እንደው ለማሳያነት ያክል
በዌስተርኑ ዓለም አመሰግናለሁ የሚለው ነገር ታንክ ዩ የሚለው ቃል በየደቂቃው ነው የምትሰማው። አመሰግናለሁ የሚለው ቃል በቃ በጣም ነው የምሰማው። አሁን አመሰግናለሁ ያለ ሰውዬ ትንሽ ነገር ደግሞ አጥፍተ ወይ ደግሞ እንደው ተቃይተህ በሚሆንበት ጊዜ ጨርሶ አመሰግናለሁ ያለ ሰው የሚለው ቃል የወጣበት ሰውም አይመስልህም የሚወጡት ጥሩ ያሉን ንግግሮች ጋር ስት ማለት ነው። ሰው ይሄ አመሰግናለሁ የሚለው ቃል በጣም ባህላቸው ነው። በወተር ነው አለም በጣም የተለመደ ነው። በእኛ አገር ጋር ስትሄድ ግን የማመስገን ባህል እንደዚሁ እግዚአብሔርንም ከማመስገን እንደገናም ደግሞ ነው ጤና ይስጥልኝ ከሚሉ በተለያዩ ቋንቋዎች በመገለጽ እግዚአብሔርንም ስናመሰግን ሰዎችንም ስናመሰግን ይታያል። ያው በቋንቋ ማለት ነው። ግን ጠለቅ ባለ መልኩ የግላዊ አስተሳሰብን በተመለከተ እንዴት ተጽዕኖ እንዳለው በህብረትም ደረጃ ደግሞ ወይም ደግሞ አዘ ኮሚኒቲ እንደ አብረንም እንደ ሀገርም እንደ ህዝብም አብረን ስንኖር አመስጋኝነት ሊያመጣ የሚችለው ጥቅም ግን ያንን ግንዛቤ ውስጥ ያካተተ እንደሆነ አላይም። በባህል ደረጃ አይ ቲንክ በሁለቱም በኩል እዚህ በሰው አፍ አንደበት በየቅጽበቱ የሚገለጥ ነገር ነው። በሀገራችንም ደግሞ በአፍሪካ ደረጃ ደግሞ አመስግናለሁ የሚለው ቃል ባይሆንም በተለያየ መልኩ ሰው ምስጋናውን ይገልጣል። ጥልቀቱን ግን እጠራጠራለሁ፣ ማሰባችንን ግን እጠራጠራለሁ። ወይም ደግሞ ኮንፍሊክት ባሉበት ሁኔታዎች በጎውን ለበጎ ነገር እውቅና የሰጠ ጅማሬ ግን እንዳለ ግን ጠራጠራለሁኝ እና በዚህ መልኩ ነው የማየው።
በርካታ ወጣቶች በየዕለቱ ከሚገጥማቸው ፈተና አንጻር ከአመስጋኝነት ይልቅ ተስፋ ቆራጭነቱ እያሸነፋቸው ይገኛል በአሁኑ ሰዓት። አንዳንዴ ደግሞ ተገቢ አይነት ጥያቄዎች ያነሳሉ። ለምሳሌ ሕይወታችን መልካም ነገሮች ጠፍተውበት እያለ እንደምን አድርገን ነው የምስጋና ባህላችንን የምናዳብረው ሲሉ ይጠይቃሉ። ይህንን አመለካከት ቀይሮ መልካም የምስጋና ባህልን እንዴት ማዳበር ይቻላል? መቼና እንዴትስ ነው ማመስገን ያለብን?
በጣም ጥሩ ጥያቄ ነው። አይ ቲንክ የብዙ ሰዎችም ችግር የሚሆነው ይሄንን ነው። ለዚህ ነው እኔ መጀመሪያ ይሄ አመስጋኝነት ስንል አመሰግናለሁ ከሚለው ቃል ያለፈ እንደሆነ ማለት የእይታ ለውጥ ላይ ያተኮረ እንደሆነ ያልኩት ከዚህ የተነሳ ነው። ምክንያቱም ማርቲን ሉተር ኪንግ አንድ ጊዜ ምን አለ? ክፉ በሚባሉት ሰዎች ህይወት ውስጥ በጎነት አለ፣ በጎነን በምንለው ሰዎች ውስጥ ደግሞ ክፋት አለ ብለዋል። እና ምንድን ነው ያልን ያለ ነው ምንድን ነው አመስጋኝነት ህይወት ክፉ የሆነውን ነገር እንዳላየ የማለፍ ወይም ደግሞ ፍትህ የሚያስፈልገውን ነገር ፍትህን መጓደል ኢግኖር አድርጎ የሚሄድ ጉዳይ ሳይሆን ከየት ነው የምንጀምረው ነው። ከአጀማመሩ ነው። አጀማመራችን ኮንቨርሴሽናችን ከየት ነው መጀመር ያለበት? ለመልካም ነገር ለበጎ ነገር እውቅና መስጠታችን በስነ ልቦናችን ውስጥ ደግሞ ክፉ የሆነውን ነገር ታክል እንድናደርግ እንድናሸንፍ በምን መልኩ ነው የሚረዳን የሚለውን ካካተተ ነው። በጎውን ነገር እውቅና የሰጥ አሳሰብ ጅማሬ ስናደርግ ጥሩ ካልሆኑ ስሜቶች በላይ እንድንሆን ያደርገናል። ማለት ከጥላቻ ይቅር ካለማለት ከመመረድ ከቫዮለንት ከሆነ ነገር ያድነናል። ከዛ በላይ እንድንሆን ያደርገናል በጎውን በማሰብ ስንጀምር። ለምሳሌ በሁለት ጓደኛሞች መካከል አብረው ብዙ ዓመት የቆዩ ችግር በሚፈጠርበት ጊዜ የተፈጠረው ችግር በአመታቶች ውስጥ የተሰራውን በጎ ነገር ሁሉ የመሸፈን አቅም አለው። ስለዚህ ለመነጋገር ስንቀርብ ወይም ደግሞ ያንን ችግር መፍትሄ ለማድረግ ስንጀምር በጎውን ነገር ከማስታወስ መጀመራችን በዛ ጊዜ ከሚሰማን መጥፎ ስሜት በላይ ሆነን የመፍትሄ ንግግር እንድንነጋገር ያደርገናል ማለት ነው።
ሀብታሙ ስዩምንና እንግዳውን ግርማ ቢሻውን እናመሰግናለን። አድማጮች፣ ይህ ቃለ መጠይቅ አልተጠናቀቀም። በነገው ምሽት የሚቀጥል ይሆናል።
ዛሬ የጋቢና ቪኦኤ መስተናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪኦኤ አማሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ። ጋቢና ቪኦኤ @vioenews.com የኢሜል አድራሻችንንም ተጠቀሙ። 2022076379 ብላችሁ ዋትስአፕ ላይ በመደወል ለጋቢና ቪኦኤ መልእክት ብታስቀምጡ ይደርሰናል። መርሃ ግብሩን በመምራት ኤደን ገረመው፣ በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። ኢትዮጵያ ተናገሪ ተናገሪ የደልታ